ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 6 2014 ዓ.ም ዝግጅታችን ጀመረ።
ያልተገደበ ተራድኦ ወደ ትግራይ እንዲሄድ መወሰኑን ለዚህም እንደሚሰራ፣ ለዚህ ግን የሚያስፈልጉ ሁኔታዎች እንዳሉ፣ ለምሳሌ የተወሰኑ የአፋር ቦታዎች የተያዙ አሉ። እነዛን አካባቢ ይህ ኃይል እንዲለቅ እና እነዚህን ኮንዲሽኖች እዚህም እዛም የማድረስ ነገር አለ።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በትላንትናው ዕለት ወደ ኢትዮጵያ አቅንተው ጉብኝት ያደረጉትና ከኢትዮጵያ መንግስት ባለስልጣናት ጋር የተነጋገሩት በምስራቅ ወይም በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ዴቪድ ሳተርፊልድ ጉብኝትን በተመለከተ በዛሬው ሳምንታዊ መግለጫ ከተናገሩት የተቀነጨበ ነው። ሙሉ በአብይ ርዕስ ዘገባችን ይቀርባል። ሌሎች በርከት ያሉ ቅንብሮችንም አሰናድተናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊና ግርማ ደገፋው፣ የዌብና ማህበራዊ ሚዲያ ፕሮዲውሰራችን አበባየው ገበያው አብረውን አሉ። እናንተም እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ዓለም ወደ አሰባሰብ ናቸው ዜናዎች እናልፋለን። ከዜናዎቹ ጋር አብራችሁ ቆዩ።
አድማጮች፣ የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። አፍሪካ ውስጥ የኮቪድ-19 ወረርሽኝ ከጀመረበት ጊዜ ወዲህ በአፍሪካ ለመጀመሪያ ጊዜ በበሽታው የሚሞቱ ሰዎች ቁጥር እንደቀነሰ የዓለም የጤና ድርጅት ተናገረ። በቫይረሱ ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር ረዘም ላለ ጊዜ ቀንሶ ሲታይ ይህ የመጀመሪያ ጊዜ ነው ብሏል። የዓለሙ ድርጅት በዛሬ መግለጫው እንዳስታወቀው ኦሚክሮን ከሚባለው የኮሮና ቫይረስ ዝርያ ተያይዞ አሻቅቦ በየሳምንቱ 308,000 ሰው የሚያዝበት ጊዜ እንደነበረ አስታውሶ ባለፈው ሳምንት የተያዙት ግን 20,000 ሰዎች መሆናቸውን ገልጿል። ባለፈው ሳምንት የቫይረሱ ተጠቂዎች ቁጥር በ29 ከመቶ፣ በበሽታው ሳቢያ ለህልፈት የተዳረጉት ደግሞ በ37 ከመቶ መቀነሱን WHO ባወጣው መግለጫ አመልክቷል። ይሁን እንጂ የክረምቱ ወቅት እየተቃረበ መሆኑ ሊያገረሽ እንደሚችል ሳያስጠነቅቅ አላለፈም። የዓለሙ የጤና ድርጅት ባወጣው መግለጫ ወረርሽኙ ከዓለም እንዳልተወገደ ገልጾ ስርጭቱ እንዲያከትም የተቀናጀ ዓለም አቀፍ ጥረት አሁንም እንደሚያስፈልግ አሳስቧል። በዓለም ዙሪያ ያለው የቫይረሱ ተያዦች ቁጥር ለህልፈት የተዳረጉትን 619 ሚሊዮኑን ጨምሮ 502 ሚሊዮን መድረሱን ነው ድርጅቱ ያስታወቀው። በናይጄሪያዋ ሶኮቶ ክፍለ ሀገር ጀልባ ተገልብጦ 26 ሰዎች መሞታቸው ተገለጸ። 21ዱ ሴቶችና ህጻናት እንደሆኑ ታውቋል። በተለይ በዝናብ ወቅት ጀልባዎች ስለሚጨናነቁና እድሳት ስለሚጎላቸው እንዲህ ያለ አደጋ የሚደጋግም መሆኑን ባለስልጣናቱ አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ጥቁር ባህር ላይ የሚገኘው ትልቁ ጸረ አውሮፕላን ሚሳይል ተኳሽ መርከቧ ሞስክቫ ላይ ፍንዳታ ደርሶ ከባድ ጉዳት እንዳጋጠመው ገለጸች። መርከበኞቹ በሙሉ ወጥተዋል ብላለች። የዩክሬን ባለስልጣናት በበኩላቸው መርከቡ በሚሳይል ተመትቷል ነው ያሉት። የሩሲያ የመከላከያ ሚኒስቴር መርከቡ ላይ በተነሳ ቃጠሎ የተከማቹ ጥይቶች ፈንድተው መሆኑን ነው የገለጸው። እሳቱም ጠፍቷል፣ መርከቡም ባህሩ ላይ እየተንሳፈፈ ነው ብሏል ሚኒስቴሩ። ትላልቆቹ መሳሪያዎች እንዳልተጎዱና መርከቡን ወደ ወደብ ለማስጠጋት ጥረት እየተደረገ መሆኑን የሩሲያ የመከላከያ ሚኒስቴር አክሎ ገልጿል። የኦዴሳ አስተዳዳሪ በበኩላቸው የሩሲያው የጦር መርከብ በሁለት ተውዘግዛጊ ሚሳይል ተመቷል ነው ያሉት። ይበዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ዩክሬን ላይ የሚያደርሱት የዘር ማጥፋት ሊሆን እንደሚችል መናገራቸው አግራሞት የጫረ ሲሆን ትናንት ዋይት ሃውስ ይህንኑ አጠናክሮታል። ባይደን ለዩክሬን ተጨማሪ የ800 ሚሊዮን ዶላር የጦር መሳሪያና ጥይት እንልካለን ሲሉም አስታውቀዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ዩክሬን ሁላችንም እንደምንመለከተው በግላጭ እየተፈጸመባት ስላለው ግፍ የተሰማቸውን ነው ፕሬዝደንቱ የገለጹት ብለዋል። ጉዳዩ በፍርድ ቤት ህጋዊ ሂደት መታየት እንዳለበትም ፕሬዝደንቱ ተናግረዋል። ነገር ግን እየደረሰ ያለውን የጭካኔ አድራጎት ሁሉም የሚያየው ነው ብለዋል ቃል አቀባይዋ። አስከትለውም ድርጊቱ በምንም አይነት ስም ይጠራ አላማችን ግፍ እየተፈጸመባቸው ያሉትን ዩክሬናውያን በዛሬው ግዙፍ የጦር መሳሪያ እርዳታችን እንዳሳየ ነው መርዳት ነው ሲሉ አክለዋል። ዩናይትድ ስቴትስ ለዩክሬን ስለምትልከው አዲሱ የመሳሪያ ድጋፍ ትናንት የዩክሬኑ መሪ ቮሎዲሚር ዜሌንስኪን ያነጋገሯቸው ባይደን ስለ ተጨማሪ እርዳታው ገልጸውላቸዋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ረድኤቶች ጉዳይ ኃላፊው ማርቲን ግሪፊት የተኩስ አቁም ስምምነት ለማሸማገል በቅርቡ ሞስኮንና ኪቭን መጎብኘታቸው ሲታወስ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ያ በአሁኑ ወቅት የሚሳካ አይመስልም ብለዋል። በኒውዮርኩ የከተማ ባቡር ጥቃት ሲፈለግ የነበረው ሰው ተይዟል። ብሩክሊን ሰፈር በሚገኘው የከተማ ማመላለሻ ባቡር ጣቢያ ውስጥ ተኩስ ከፍቶ 10 ሰዎች በማቁሰል የተወነጀለው በሽብር ወንጀል ክስ ዛሬ ፍርድ ቤት እንደሚቀርብ ተገልጿል። ፍራንክ ጄምስን ትናንት ፖሊሶች በስልክ በደረሳቸው ጥቆማ ቀኑን ሙሉ ሲፈልጉ ቆይተው ማንሃተን ጎዳና ላይ አግኝተው ይዘውታል። የ62 ዓመቱ ፍራንክ ጄምስ የከተማ ባቡር ጣቢያ ውስጥ ጢስ ከለቀቀ በኋላ 33 ጥይቶች በመተኮስ ወንጀል ክስ እንደሚመሰረተበት በኒውዮርክ የዩናይትድ ስቴትስ ፌዴራል አቃቤ ሕግ ብራያን ፒስ አስታውቀዋል።
My office is prepared to prove beyond a reasonable doubt that on
ህጋዊ ስልጣንም ሆነ ፈቃድ የሌለው ፍራንክ ጄምስ ኒው ብሩክሊን ሰንሴት ፓርክ በሚገኘው የከተማ ባቡር ጣቢያ ተጓዦችና የባቡር ጣቢያውን ሰራተኞች ለመግደልና ለማቁሰል ሆን ብሎ ጥቃት ፈጽሟል። ከሌላ ስቴት መጥቶ ጥቃቱን ማድረሱና ለጥቃቱ የሚያስፈልገውን መሳሪያ ይዞ መምጣቱን የሚያሳይ ምንም የማያጠራጥር ማስረጃ ልናቀርብ ተዘጋጅተናል ብለዋል።
ተከሳሹ ወንጀሉን ፈጽሟል ተብሎ ከተፈረደበት የእድሜ ልክ እስራት ቅጣት ሊበየንበት እንደሚችል ነው አቃቢ ህጉ የገለጹት። ግለሰቡ ከአገር በቀልም ይሁን ከዓለም አቀፍ ሽብርተኛ ቡድን ጋር ግንኙነት እንዳለው የሚያሳይ ማስረጃ እንደሌለ፣ ሆኖም ጥቃቱን በምን ምክንያት እንዳደረሰ እስካሁን የሚታወቅ ነገር የለም ብለዋል። ኮሮና ቫይረስ መስፋፋቱን ተከትሎ የእንቅስቃሴዎችን ገደብ ከጣለች 3ኛ ሳምንቷን በያዘችው የቻይናዋ የንግድ መዲና ሻንግሃይ ለክትትል በየህክምና ጣቢያው ከነበሩት ውስጥ 6000 ተጨማሪ ሰዎች ተለቀዋል። በኮሮና ቫይረስ ተይዘው መጠነኛ ወይም ምንም የህመም ምልክት የሌላቸውን ሰዎች ለመከታተል ከተቋቋሙት ሆስፒታሎች ወጥተው በአውቶቡስ እየተጫኑ ወደ የቤታቸው ተልከዋል። ይሁን እንጂ የሀገሪቱ ባለስልጣናት የከተማዋ የቫይረሱ ስርጭት አሁንም በቁጥጥር ስር እንዳልዋለ በመግለጽ እያስጠነቀቁ ናቸው። ፕሬዚደንቱ ሺ ጂንፒንግ ዓለም አቀፉ ወረርሽኝ እስካልተወገደ ድረስ ቻይና ቫይረሱን ለመከላከልና ለመቆጣጠር ያወጣችውን ፖሊሲ አጥብቃ መቀጠል ይኖርባታል ብለዋል። የኋላ ኋላ አሸናፊዎቹ የእንቅስቃሴ ገደቡን በርትተው የሚያከብሩ ናቸው ሲሉም አክለዋል ፕሬዚደንቱ። ቻይና በምትከተለው ጥብቁ ዜሮ ኮቪድ ፖሊሲዋ ምንም አይነት የህመም ምልክት የሌላቸውም ጭምር የህክምና ማዕከል መግባት ያለባቸው ሲሆን፣ ብዙዎቹ በማዕከላቱ ደካማ ይዞታ ይማረራሉ። ዩናይትድ ስቴትስ ለአውሮፕላንና የህዝብ ማመላለሻ ተጓዦች ጭንብል የመጠቀም ግዴታውን አራዝመዋለች። የፊታችን ሰኞ ሊያበቃ የነበረውን ኮቪድ-19ን ለመከላከል ስራ ላይ ውሎ የነበረው የአፍና አፍንጫ የመሸፈን ግዴታ ቢያንስ ለ15 ቀን እንዲቀጥል መወሰኑን የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ባወጣው መግለጫ ነው ያስታወቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሚያዝያ 6 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
ቦረና ላይ 1.2 ሚሊዮን ህዝብ ይኖራል የሚባለው፣ ከዛ ውስጥ ወደ 6000 የሚሆኑ ሀውስሆልድ 100% እንስሳቶቻቸውን አጥተው ለስደትና ለሌሎች አላስፈላጊ አይነት የዕለት ጉርስ የማድረግ ሲስተማቸው 100% የተበላሸባቸው ናቸው ተብሎ ቁጥር አለ።
የአክሽን ፎር ሃንገር የቦረና ዞን የመስክ አስተባባሪ አቶ ሰለሞን አሰፋን ነው የሰማችሁት። በኢትዮጵያ የተከሰተውን ድርቅ በተመለከተ ሙሉ መረጃ ሊሰጡን በሁለተኛው አጋማሽ ይመለሳሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደያዝነው ቀዳሚ ዘገባችን እንወሰዳችሁ። የኢትዮጵያ መንግስት በትግራይ ክልል ያልተገደበ ተደራሽነት እንዲኖር እንደሚሰራ ለዩናይትድ ስቴትስ ማረጋገጧን የውጭ ጉዳይ ሚኒስቴር አስታወቀ። ይሁንና የእርዳታ አቅርቦቱ በአግባቡ እንዲደርስ የህወሓት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው መውጣት እንዳለባቸው በኢትዮጵያ ጉብኝት ላደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድ እንደተገለጸላቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። የአፍሪካ ቀንድ ከፍተኛ ተወካይ ኦሊሴጉን ኦባሳንጆ ከቅርብ ጊዜ ወዲህ ለሰላም ወደ ኢትዮጵያ በመመላለስ ላይ እንደሚገኙም ገልጸዋል። በሌላ በኩል የትግራይ ክልል በትላንትናው ዕለት የኮሚኒኬሽን ቢሮ ከትላንት በስቲያ ለአሜሪካ ድምጽ በሰጠው መረጃ ለሰብአዊ ድጋፍ አቅርቦት ሲባል በሁለቱ በኩል ግጭት ለማቆም ውሳኔ ከተወሰነ ከ20 ቀናት ያለፈው ቢሆንም እስካሁን ወደ ትግራይ ክልል 26 ተሽከርካሪዎች ብቻ መግባታቸውን ገልጾ ነበር። ትላንት ባወጣው መግለጫም የትግራይ ሰራዊት ተቆጣጥሮት ከነበረው ሪፕቲ የተባለ አካባቢ የሰብአዊ አቅርቦት ያለ እንከን እንዲገባና ሰላም ለግጭት ለማቆም ያለውን ፍላጎት ለማሳየት ለቆ መውጣቱን በመግለጫው አስታውቋል። የዛሬውን የቃል አቀባዩን መግለጫ የተከታተለው ኬኔዲ አባተ ነው። ዝርዝሩን እንደሚከተለው ያሰማናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድ ወደ ኢትዮጵያ የመጡበትን ምክንያትና ስለተደረገው ውይይት ገልጸዋል። ልዩ መልእክተኛው ከኃላፊነታቸው እንደሚነሱ ስለወጣው መረጃም አምባሳደር ዲና አስተያየታቸውን ሰጥተዋል።
የአሜሪካ ልዑክ በየጊዜው ይመጣሉ፣ ሁኔታዎችን ያነጋግራሉ፣ ያለውን ዴቨሎፕመንት ያሉ። አሁን እንግዲህ አዲሱ ነገር የመጡበት ሁኔታ ሁማኒቴሪያን ትሩስ በመንግስት በኩል በስፋት የተገልጾላቸዋል። መንግስት ያልተገደበ ተራዶ ወደ ትግራይ እንዲሄድ መወሰኑን ለዚህም እንደሚሰራ፣ ለዚህ ግን የሚያስፈልጉ ሁኔታዎች እንዳሉ፣ ለምሳሌ የተወሰኑ የአፋር ቦታዎች የተያዙ አሉ፣ እነዛን አካባቢ ይህ ኃይል እንዲለቅ እና እነዚህን ኮንዲሽኖች እዚህም እዛም የማድረስ ነገር አለ። ከዚሁ ሳልወጣ እኚሁ ሰው ደግሞ አሁን ሪዛይን አረጉ የሚል ነገር አለ። ይህንን አክቹዋሊ ለምን ሪዛይን አድርጎ የሚለውን ነገር በኦፊሴል የታወቀ ነገር የለም። እንግዲህ እሱን ምናልባት ይገልጹታሉ ብዬ አስባለሁ። ለጊዜው ሪዛይን ያደረጉበትን ምክንያት ማወቅ አልተቻለም። እሳቸው ቢገልጹት ነው የሚሻለው ለምን ሪዛይን እንዳደረጉ።
የሰብአዊ እርዳታ አቅርቦቱን ስራ ለማገዝ በሚል በህወሓት የሚመሩት የትግራይ ታጣቂዎች ከአፋር ክልል ኤረብቲ ለቀው መውጣታቸውን በተመለከተ የክልሉ ኮሚኒኬሽን በማህበራዊ ሚዲያ ማሳወቁን በመጥቀስ ለተነሳላቸው ጥያቄ ሲመልሱ ጉዳዩ መጣራት እንዳለበት ነው አምባሳደር ዲና የተናገሩት። ነገር ግን በመንግስት በኩል ለሰብአዊ አቅርቦቱ ምንም አይነት ቅድመ ሁኔታ እንደማይኖር ጠቅሰው ዓለም አቀፉ ማህበረሰብ ተገቢውን ድጋፍ እንዲያቀርብ መልእክት መተላለፉ ማመልክተዋል። የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ከቅርብ ጊዜ ወዲህ ለሰላም ጉዳይ ወደ ኢትዮጵያ በመመላለስ ላይ መሆናቸውንም የገለጹት ቃል አቀባዩ ስለዚሁ ጉዳይ በሰጡት ማብራሪያ ይህን ብለዋል።
የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ የአፍሪካ ህብረት ልዩ ልዑክ ሆነው ይመጣሉ፣ ይሄዳሉ። በተለያየ ጊዜ ከሁሉም ወገኖች ጋር ግንኙነት ያደርጋሉ። ነገር ግን ይሄ የሚመላለሱት ነገር የኢንቨስቲጌሽን ሁኔታውን ለማጥናት የሚያደርጉት እንቅስቃሴ ከመሆኑ ጋር ኦፊሻል በሆነ መንገድ እዚህ ላይ ደርሷል የሚባል ነገር ሶፋር መረጃው የለኝም። የጉዳዩም ጸባይ ነው፣ የስራውም ጸባይ ነው። የሚያስታርቅ ሰው አብዛኛውን ነገር ከራሱ ጋር ነው ይዞት የሚሄደው። ምክንያቱም አስቀድሞ ያልበሰሉ ነገሮች፣ ሁሉም ወገኖች ያልተስማሙበት ከሞላ ጎደል ያልተቀበሉትን ነገር ኦፊሴል በማድረግ ሂደቱ ስለሚበላሽ የእርቅ ሂደት ሁልጊዜም እንደዚህ ነው። መጨረሻ ላይ ነው የተጨበጠ ነገር ላይ ሲደረስ የሚወጣውና ሆፕፉሊ ሰውየው ከመመላለሳቸው ውጪ በተጨባጭ እዚህ ላይ ተደርሷል ተብሎ ሊባል የሚችል ነገር የለም። ይሄ ማለት ግን ምንም እየሰሩ አይደለም ማለት አይደለም፣ ማጣጣልም አይደለም። ግን ጥረታቸውን ቀጥለዋል። የማስታረቅ ሂደት ከበድ ስለሚል ነው ያለቱ።
በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ተወካዩ ለሚያደርጉት ጥረት ኢትዮጵያ ድጋፍ እንደምትሰጥ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በወቅታዊ ጉዳዮች ዙሪያ በኢትዮጵያ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ማብራሪያ በሰጡበት ወቅት መግለጻቸውንም አንስተዋል። ሩሲያ ከተባበሩት መንግስታት የሰብአዊ መብቶች ምክር ቤት እንድትወጣ ድምጽ በተሰጠበት ወቅት ኢትዮጵያ ድርጊቱን በመቃወም ከሩሲያ ጎን መቆሟን በተመለከተ ለተነሳላቸው ጥያቄ ደግሞ አምባሳደር ዲና ተከታዩን ምላሽ ሰጥተዋል።
እኛ ምንድነው ሀገሮችን በማግለል እንደ ዩኤን ካሉት ዓለም አቀፍ ተቋም በማስወጣት ጥቅም አይመጣም፣ ሰላምም በዚህ አይነት አይመጣም ከሚል የሚመነጭ ነው በዋናነት። አሁንም ቢሆን ይሄ ነገር በሰላም እንዲዘጋ እንደምንፈልግ ገልጸናል። በሰላማዊ በሆነ መንገድ ሰላማዊ በሆነ ሂደት ይሄ ነገር እንዲቆም ነው እንጂ አንድን ወገን ለይቶ በማግለል ሊመጣ የሚችል ሰላም የለም ከሚል የመነጨ አቋም ነው። ከተባለው ሀገር ጋር ደግሞ ያለን ግንኙነት በጣም ጠንካራ ስለሆነ ነው። እንደምታውቁትም በተባበሩት መንግስታት ድርጅት መድረክ የሰጡንም ድጋፍ የሚታወስ ነው።
በተባበሩት መንግስታት ጠቅላላ ጉባኤ ላይ ሩሲያን በመቃወም የወጣውን የውሳኔ ሀሳብ ባልደገፉ የአፍሪካ ሀገራት ላይ ዩናይትድ ስቴትስ ቂም እንደማትይዝ የሀገሪቱ ውጭ ጉዳይ መስሪያ ቤት አማካሪ ዴሪክ ሾሌ ከቀናት በፊት ለአሜሪካ ድምጽ መናገራቸው ይታወሳል። አምባሳደር ዲና ሙፍቲ በዛሬው መግለጫቸው ያነሱት ሌላው ጉዳይ በቅርቡ የተጀመረው በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያንን የመመለስ ተግባር መቀጠሉን የተመለከተ ሲሆን እስካሁን ከ7000 በላይ ዜጎች መመለሳቸውን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከተመሳሳይ ርዕሰ ጉዳይ ሳንወጣ በአፍሪካ ቀንድ ከፍተኛው የዩናይትድ ስቴትስ ዲፕሎማት ዴቪድ ሳተርፊልድ ላለፉት 3 ወራት ያገለገሉበትን ኃላፊነታቸውን ሊለቁ መሆኑን ፎሬን ፖሊሲ መጽሔት ያነጋገራቸው የአሁንና የቀድሞ የዩናይትድ ስቴትስ ባለስልጣናትን ዋቢ አድርጎ ሮይተርስ ትላንት ዘግቧል። የተባለውን ዜና መሰረት በማድረግ ከአሜሪካ ድምጿ ካሮል ቫንዳም ከአንድ ከዩናይትድ ስቴትስ የቀድሞ ዲፕሎማትና የአካባቢው ጉዳዮች አዋቂ ጋር ያደረገችውን ቃለ ምልልስ እና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በትላንትናው ዕለት የሰጠውን ምላሽ ያጣምረው አሉላ ከበደ እንደሚከተለው ያቀርበዋል።
በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል የፖለቲካ ጉዳዮች ተንታኝና የቀድሞ የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ጽህፈት ቤት ኃላፊ ካሜሮን ሃድሰን በሰጡት አስተያየት እንዳመለከቱት የንዑስ አህጉሩ ልዩ መልእክተኛ ሆነው በፕሬዚዳንት ባይደን የተሾሙት አምባሳደር ዴቪድ ሳተርፊልድ በተሾሙ በአጭር ጊዜ ውስጥ ኃላፊነታቸውን የመልቀቃቸው ዜና እንዲህ ነው ብሎ ማስረዳት ያዳግታል ሲሉ ነው ለባልደረባችን ኬሮል ቫንዳም የገለጹት። ዩናይትድ ስቴትስ ወደ ምስራቅ አፍሪካ የምትልከው ልዩ መልእክተኛ ኃላፊነት ዳግም ሊጤን ወይም ሊታሰብበት ይገባል ባይ ናቸው።
እስካሁን ምንም አይነት በይፋ የተሰጠ ማብራሪያ የለም። እናም ገና 3 ወራቸው ቢሆንም በኢትዮጵያ ያለውን ግጭት አስመልክቶ ከፍተኛ ጥረት ሲያደርጉ እንደነበር እናውቃለን። ለሰብአዊነት ሲባል በቅርቡ የተደረሰውን የተኩስ አቁም ጨምሮ ጥረቱ ውጤት እያስገኘ ይመስላል። እርግጥ በርካታ ስራዎች እንደሚቀሩ ግልጽ ነው። በመሆኑም ጥረታቸው ጥቂት ፍሬ ማፍራት በጀመረበት ወቅት ስለሆነ ይህ የሆነው በግል የገጠማቸው አለያም በውጭ ጉዳይ መስሪያ ቤቱ የሆነ ነገር ኃላፊነታቸውን ለመልቀቃቸው ምክንያት ሆኗል ብሎ ለመገመት ያስገድዳል።
ጥቂት ፍሬ ሲያፈራ ሲሉ ስለ ኢትዮጵያ ነው ወይስ ስለ ሱዳን ወይስ ስለ ሁለቱም ነው እያወሱ ያሉት? የኬሮል ጥያቄ ነበር።
Well, I think on Ethiopia we know that he has spent the better part of the last 2 weeks.
እኔ የምለው በኢትዮጵያ ነው። ባለፉት 2 ሳምንታት የበዛውን ጊዜ ያሳለፉት በአዲስ አበባ ነው። በቅርቡ ይፋ የተደረገውና ለሰባዊነት ሲባል የተደረሰ የተኩስ አቁም ስምምነት ለማሳካት ከመንግስት ጋር ሲነጋገሩ ከፍተኛ ጥረትም ሲያደርጉ መቆየታቸውን እናውቃለን። በመሆኑም ዋና ትክሮታቸው ባደረጉት ጉዳይ ኢትዮጵያ ውስጥ ብዙ ጊዜ መቆየታቸው ይታወቃል። ሱዳን ውስጥ ያሳለፉት የግማሽ ቀን እድሜ ያህል ብቻ ይመስለኛል። ወደዚያ ሊያደርጓቸው የነበሩ በርካታ ጉዞዎችንም ሰርዘዋል። ስለዚህ በሱዳን በሚካሄድ የፖለቲካ ድርድር ውስጥ እስካሁን ብዙም አልተሳተፉምና ለወደፊቱም እዚያ የማይገኙ መሆናቸው ብዙ ልዩነት የሚያመጣ አይመስለኝም።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እርሳቸውን እንዲተኩ ማንን ሊመርጥ እንደሚችል ግምት አለዎት ነበር ያለቻቸው ኬሮል በተከታይ ጥያቄዋ። ሀድሰን ይመልሳሉ።
Informally that his deputy will be filling in a kind of acting or caretaker capacity.
ምክትላቸው በተጠባባቂነት ኃላፊነቱን እንደሚረከቡ በቀጥታም ባይሆን እናውቃለን። ለአሁኑ ግን እንደሚመስለኝ ይህ ኃላፊነት እንዲያስገኝ ወይም እንዲጫወት የሚጠበቀው ሚና መከፋፈል አለበት። ኃላፊነቱስ በጠቅላላው እንደገና መጤን ይኖርበት ይሆን የሚሉት የመሳሰሉ ጥያቄዎች ያሉ ይመስለኛል። በዚህ አስተዳደር ለአፍሪካ ቀንድ ልዩ መልእክተኛ ሲሰየም ሁለቱ የመጀመሪያዎቹ ናቸው። ሁለቱንም ደግሞ በንጽጽር ሲታይ በአጭር ጊዜ ውስጥ ነው የተካናቸው። በመሆኑም አሁን ባለበት አደረጃጀት ይቀጥል ወይስ ሌላ? እነኚህን ፈተናዎች ለመወጣትስ የሚሻለው አቀራረብ ይሄ ነው? ሁለት ልዩ መልእክተኞች መመደብ ይሻላል ወይንስ ከዚህም የበለጠ ስልጣን የተሰጠው ሙሉ አምባሳደር ነው የሚያስፈልገው? እነኚህን ሁሉ በቅጡ መመርመር ያለብን ይመስለኛል። በአሁኑ ወቅት ስልጣኑ በዩናይትድ ስቴትስ እንደራሴዎች ምክር ቤት ጸድቆለት የተላከ አምባሳደር በሱዳንም ሆነ በኢትዮጵያ እንደሌለ መዘንጋት የለብንም።
አንድ አመት ላልሞላ ጊዜ ብቻ አገልግለው የተሰናበቱትን የቀድሞውን የዩናይትድ ስቴትስ ከፍተኛ መልእክተኛና ዲፕሎማት ጄፍሪ ፌልትማንን ነበር የተኩት። ስፍራው ራሱ ያለው ችግር ይመስላል። ለከፍተኛ ዲፕሎማቶች ጭምር ማሳካት የማይቻል ችግር በመኖሩ ይሆን? የኬሮል የመጨረሻ ጥያቄ ነበር።
No, certainly not. I don't think that it's the region. Frankly, the region hasn't changed very much. I think we should be asking ourselves what is going on.
አይ በርግጠኝነት እንደዚያ እንኳን አይደለም። ክልሉ ነው ብዬ አላምንም። እውነቱን ለመናገር ክልሉ ብዙም አልተቀየረም። ሁለት በጣም ከፍተኛ ልምድ ያላቸው አንጋፋ የዩናይትድ ስቴትስ ዲፕሎማቶች ከዚያ መስራት ካልፈለጉበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ቢሮ ውስጥ ምን እየተደረገ ነው የሚል ጥያቄ ነው በጭንቅላቴ ያለው። ዲፕሎማቶቹ ከአብይ አህመድም ሆነ ከሱዳኑ ወታደራዊ መንግስት ጋር መስማማት አልቻሉም ወይ የሚለው ኃላፊነቱን ሲቀበሉ በአካባቢው ያሉትን ፈተናዎች ይረዳሉ። ምናልባትም ሙሉ በሙሉ ያልተረዱት በውጭ ጉዳይ መስሪያ ቤቱ ምን አይነት ፈተናዎች እንዳሉ ይሆናል።
በዩናይትድ ስቴትስ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል የፖለቲካ ጉዳዮች ተንታኙንና የቀድሞ የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ጽህፈት ቤት ኃላፊ ካሜሮን ሃድሰን ከባልደረባችን ኬሮል ቫንዳም ጋር ባደረጉት ቃለ ምልልስ የተናገሩትን ነው የተከታተላችሁት። አድማጮች፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በበኩላቸው ጉዳዩን አስመልክቶ በትላንትናው ዕለት በሰጡት ምላሽ አምባሳደሩ እየሰሩ ስላሉትና አገራቸው እያደረገች ነው ስላሉት ጥረት ብቻ ነው መናገር የመረጡት።
Speaking to the fact that Ambassador Satterfield remains fully engaged in advancing our diplomacy as the special envoy for the Horn of Africa.
እንግዲህ አምባሳደር ሳተርፊልድ በአፍሪካ ቀንድ ልዩ መልእክተኝነታቸው የተያዘውን የዲፕሎማሲ ጥረት ለማሳካት በሙሉ ትኩረት እየሰሩ መሆናቸውን በመግለጽ በአንዲት ሌሊት አዳር ይፋ ያደረግነውን የመገናኛ ብዙሃን መጠቆሚያ ሳታዩ አልቀራችሁም ብዬ አስባለሁ። እርሳቸውና ምክትላቸው ፔይተን ኖፍ በአሁኑ ሰዓት ኢትዮጵያ ነው የሚገኙት። ከኢትዮጵያ መንግስት ባለስልጣናት እንዲሁም ከረድኤት ድርጅቶች ተወካዮችና ከዲፕሎማቲክ አጋሮቻችን ጋር እየተወያዩ ነው። ጉብኝታቸው ግጭቱ እንዲቆም ያልተገደበ የሰብአዊ አገልግሎት ተደራሽነት እንዲረጋገጥ፣ በሁሉም ወገን የተፈጸሙ የሰብአዊ መብት ረገጣና ጥሰቶችን አስመልክቶ ግልጽነት ያለው ምርመራ እንዲካሄድና እንዲሁም በኢትዮጵያ ያለውን ግጭት በድርድር ለመፍታት በያዝነው ጥረት ለመቀጠል ነው።
አድማጮች፣ ከነዚህና ሌሎች ከጉዳዩ ጋር ከተያያዙ ርዕሶች ጋር በሌላ ጊዜ በስፋት እንመለሳለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው ያስደመጥናችሁ። ለዕለቱ በአብይ ርዕስነት የያዝነውን ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አፋር ክልል ነው የምንወስዳችሁ። የእርዳታ ቁሳቁስ የጫኑ 50 የሚደርሱ ከባድ የጭነት ተሽከርካሪዎች ወደ ትግራይ ክልል ጉዞ ማድረግ መጀመራቸውን የኢትዮጵያ የኮሚኒኬሽን አገልግሎት አስታወቀ። ሚኒስቴር ዴኤታ ሰላማዊት ካሳ እንዳስታወቁት መንግስት ሰብአዊ ተራድኦን ወደ ትግራይ ክልል ለማድረስ የሚጠበቅበትን ለመስራት ዝግጁ ነው ብለዋል። በሌላ በኩል የህወሓት ኃይሎች ከኢረብቲ ወረዳ ቢወጡም አሁንም 4 የሚደርሱ የአፋር ወረዳዎችን እንደ ተቆጣጠሩ ናቸው የሚሉት የአባላ ከተማ ከንቲባ ጣይር ሀሰን በበኩላቸው ኃይሎቹ ሙሉ ለሙሉ ከአካባቢውን ለቀው ካልወጡ በስተቀር ችግሩ መልሶ ያገረሻል የሚል ስጋት አላቸው። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል።
ለአሜሪካ ድምፅ አስተያየታቸውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ እንዳስታወቁት መንግስት በትግራይ ክልል እርዳታ ለሚያስፈልጋቸው ዜጎች ሰብአዊ ተራድኦ እንዲደርስ የግጭት ማቆም ውሳኔ ማሳለፉን እና ይህንኑም ተከትሎ እርዳታ እንዲደርስ ተግባራዊ እንቅስቃሴ መጀመሩን አስታውቀዋል።
በተለይ በአየር ትራንስፖርት ከዚህም በፊት ይደረጉ የነበሩ ድጋፎች በፍጥነትና አስፈላጊ በሆነበት ጊዜ ሁሉ እንዲደርሱ ለማድረግ እንግዲህ ያለ ገደብ ሁኔታዎችን እያመቻቸ ነው የሚገኘው። አሁን ላይ በየቀኑ በሚባል ደረጃ በአየር ትራንስፖርት የእርዳታ አቅራቢ ተቋማት አቅማቸው እስከፈቀደበት ጊዜ ድረስ ሁሉ መድኃኒት እንዲያስገቡ እንዲሁም የሕክምና የተለያዩ ቁሳቁሶችን፣ አልሚ ምግቦችን እንዲያጓጉዙ እየተደረገ ነው የሚገኘው ማለት ነው። ከዛ ባሻገር ግን አሁን በየብስ ትራንስፖርትም የተፋጠነ ድጋፍ እንዲገባ ወደ ትግራይ ለማድረግ በተለይ በመጀመሪያው ዙር ላይ እንደሚታወሰው ወደ 21 መኪኖች ወደ ትግራይ እንዲገቡ ተደርጓል። የምግብ ድጋፍን የያዙና ነዳጅን የያዙ ጭምር ማለት ነው።
ተራድኦውን ወደ ትግራይ ክልል ለማድረስ የተጀመረው እንቅስቃሴ ተጠናክሮ መቀጠሉንና ባለፉት 3 ቀናት የምግብና የቅባት እህሎችን ጨምሮ አልሚ ምግብና ሌሎች ተራድኦዎችን የጫኑ 60 የሚደርሱ ተሽከርካሪዎች ወደ ስፍራው መንቀሳቀሳቸውን አስረድተዋል።
ባለፉት 2 ቀናት ብቻ በአንደኛው ዙር ትላንትና ማለት ነው 10 ተሽከርካሪዎች የምግብ እርዳታን የያዙ ብቻ ተንቀሳቅሰዋል። ዛሬ ደግሞ በተጨማሪነት 47 የምግብ ድጋፍን የያዙ 3 ደግሞ ነዳጅ የጫኑ ከባድ ተሽከርካሪዎች በድምሩ 50 ማለት ነው። ዛሬ በአጠቃላይ ከትላንትናው ጋር ሲደመር ከ50 በላይ ትልቅ የጭነት መኪኖች ናቸው ከሰመራ ተነስተው ጉዟቸውን ወደ መቀሌ ያደረጉት።
በተራድኦ አቅርቦቱ የተሳተፉት የዓለም የምግብ ፕሮግራም፣ ዩኒሴፍ፣ የስደተኞች ከፍተኛ ኮሚሽንና ሌሎችም ድጋፍ እያደረጉ መሆናቸውን ሚኒስትር ዴኤታዋ ጠቁመዋል። የዓለም ምግብ ፕሮግራም በትዊተር ገጹ እንዳወጣው ሰብአዊ እርዳታ የጫኑ 47 ተሽከርካሪዎችና በማጓጓዝ ሂደት ለተሽከርካሪዎቹ ጥቅም ይሰጣሉ የተባሉ 3 የነዳጅ ቦቴዎችም አብረው ወደ ትግራይ ክልል መንቀሳቀሳቸውን አረጋግጧል። ራሱን የትግራይ ክልል መንግስት ብለው የሚጠራው አካል የህወሓት ኃይሎች ከተቆጣጠሯቸው የአፋር አካባቢዎች አንዷ ከሆነችው ኢረብቲ ወረዳ ለቀው መውጣታቸውን ይፋ ያደረገው ከትናንት በስቲያ ነበር። ሰብአዊ ድጋፉን ለማቀላጠፍ ሲባል ከሚያዝያ 4 ጀምሮ ኃይሎቹ ከኢረብቲ መውጣታቸውን ያረጋገጠው የትግራይ ክልል ኮሚኒኬሽን ቢሮ መግለጫ ለሰብአዊ እርዳታ ምቹ ሁኔታ ስለተፈጠረ ለህዝቡ በሚፈለገው መጠንና አይነት ሰብአዊ እርዳታ ሊገባ ይገባል። ይህ የማይሆን ከሆነ ግን በግጭት ማቆም ሰበብ ትግራይን በከበባና መዘጋጋት ለማቆየት አንፈቅድም ብሏል። የህወሓት ኃይሎች በኃይል ከያዟቸው 5 ወረዳዎች ከአንዱ ብቻ ነው የወጡት የሚሉት የአብዓላ ከተማ ከንቲባ ጣሂር ሀሰን በበኩላቸው ሌሎች ወረዳዎች አሁንም በኃይሎቹ ቁጥጥር ስር መሆናቸውን አመልክተዋል።
ለ4 ወር ያህል ነው ተቆጣጥሯት የነበሩት። አሁን ላይ ወጥተናል ብሎ መግለጫ ሰጥቷል። ከረብቲ ወረዳ ብቻ ነው የወጡት እንጂ ከአብዓላ አልወጡም፣ ከኮነባ አልወጡም፣ ከበረሃል አልወጡም፣ ከመጋሌም አልወጡም። ለፖለቲካ ፍጆታ ነው ተቆጣጠርናቸው ከነበርነው የአፋር አካባቢዎች ወጥተናል የሚሉት ማለት ነው። እኔ ያለሁት አሁን እዚያ አካባቢ ነው፣ ረብቲ ነው እኔ ያለሁት አሁን ራሱ እነሱ ለቆ የወጡበት አካባቢ ነው ያለሁት እና ማለት ነው። ከዛ ከረብቲ ወረዳ 100 ሜትር እንኳን መሄድ አትችልም። እዛ ድንበር ላይ ነው ያሉት ገና ማለት ነው። የእረብቲ ወረዳን የሚያዋስናት አብዓላ ነው። አብዓላ ላይ እስካሁን ድረስ አሉ። እንግዲህ ያው ለዓለም ሀገራት ያው ወጥተናልና እርዳታ ይላክልን ዘንድ ከነበርን ቦታ ይለቀናል ብሎ ለማስመሰል ካልሆነ አልወጥ።
ከንቲባ ጣሂር ኃይሎቹ ከተቆጣጠሯቸው የአፋር ወረዳዎች ሙሉ በሙሉ ለቀው እንዲወጡ የፌዴራሉ መንግስትም ሆነ ዓለም አቀፉ ማህበረሰብ ተጽዕኖ ማድረግ አለበት ብለዋል።
መንገዱ ያው በዚህ ነው መተላለፍ። ያው እረብቲን ብቻ ለቁ አብዓላን አለቀቁ ማለት ምንም ትርጉም የለውም። እዚ አካባቢ ላይ ራሱ ቶክስን እስከ አሁን እኮ አላቆም እዛ አሁን ያሉበት አከባቢ ላይ ማለት ነው። አሁን ለነሱ ምግብ ማለፉ በእኛ በኩል ምንም ችግር የለም። የኛ መንግስት ፈቅዷል። የኛም ያለፈ ነው መቼም ያው እኛ ምግብ አሳልፈናል። እንግዲህ
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ወደ ትግራይ ክልል ሰብአዊ እርዳታውን ለማድረስ የህወሓት ኃይሎች ከተቆጣጠሯቸው የአፋር ክልል ሙሉ በሙሉ እንዲለቁ በቅርቡ ከስልጣናቸው ይሰናበታሉ ለተባሉት በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ዴቪድ ሳተርፊልድ ማስገንዘባቸውን ጠቁመዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳም በዚሁ ጉዳይ አስተያየት ሲሰጡ ተከታዩም ብለዋል።
እርዳታ አድራጊ ተቋማት ኢንተርናሽናል ተቋማት የተለያዩ ጥረቶችን እያደረጉ ነው የሚገኘው። ነገር ግን ያንን መጨመር ይኖርባቸዋል። በመንግስት በኩል አስፈላጊውን ትብብር ሁሉ ለማድረግ ዝግጁ ነው። የተገቢው ድጋፍ ወደ ትግራይ ክልል እንዲገባ ለማድረግ ማለት ነው። ያንን ለማድረግ ደግሞ አካባቢው ከማንኛውም አይነት ስጋት ነጻ መሆን ይኖርበታል። ስለዚህ በዚሁ አጋጣሚ ዓለም አቀፉ ማህበረሰብ አሁንም ጫና ማድረግ ያለበት አካባቢው ላይ የትግራይ ታጣቂ ኃይሎች የያዟቸው አካባቢዎች አሉ። በተለይ በአፋር ክልል ይህንን የእርዳታ እንቅስቃሴ በተፈለገው መጠን እንዳይንቀሳቀስ እንዳይሄድ ለማድረግ እንቅፋት የሚፈጥሩ ማለት ነው። ስለዚህ ይህንን በተመለከተ ዓለም አቀፉ ማህበረሰብ አሁንም ጫና ማድረግ ይኖርበታል።
በሌላ በኩል የአረብቲ ከተማ ወይም የአባላ ከተማ ከንቲባ ጣይር ሐሰን የትግራይ ክልልን በማስተዳደር ላይ የሚገኘው የህወሓት ኃይሎች አረብቲ ከተማን ለቀው ሲወጡ በከተማዋ ላይ ጉዳት አድርሰዋል ሲሉ በዝርዝር የተናገሩ ሲሆን ጉዳዩን በሚመለከት ከትግራይ ክልል መንግስት ተጨማሪ መረጃዎችን አካተን ይዘን እንመለሳለን። በመግለጫው ላይ ተያይዞ ከተነሳው የትግራይ ክልል ውሳኔውን ያሳለፈው ግጭት የማቆምና ለሰላም ያለውን ፍላጎት ለማሳየት እንደሆነ ያለ እንከንም ሰብአዊ ድጋፍ እንዲገባ ተጨማሪ የራሱን እርምጃ እየወሰደ ስለመሆኑ ማረጋገጫ ነው ሲል ትላንት ባወጣው መግለጫ የትግራይ ክልል ማስታወቁ ይታወሳል። ወደ ተከታዩ ዘገባችን እንወሰዳችሁ። በተከታዩ ዘገባችን ወደ ደቡብ ክልል ሐዋሳ ከተማ ነው የምናልፈው። በደቡብ ክልል ጉራጌ ዞን ሰባት ጎጎት ዶቢ ክስታኔ ቤተ ጉራጌዎች በወረዳ ለመደራጀት ከ20 ዓመታት በፊት ያቀረቡት ጥያቄ ባለመመለሱ ህገ መንግስታዊ መብታቸው እየተረገጠባቸው እንደሆነ ገልጸው በዛሬው ዕለት ለተቃውሞ ሰልፍ ሐዋሳ ከተማ የማህበረሰቡ ተወካዮች ተገኝተው ቅሬታቸውን አሰምተዋል። የአሜሪካ ድምጽ ዘጋቢ በስፍራው ተገኝቶ አነጋግሯቸዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን መንግስት በክልሉ የሚነሱ የበዙ የአደረጃጀትና የአስተዳደራዊ ወሰን ጥያቄዎችን በአንድ ላይ በጥናትና ዴሞክራሲያዊ በሆነ መንገድ ይፈታል ሲሉ ከቀናት በፊት ለአሜሪካ ድምጽ መናገራቸው ይታወሳል። ዮናታን ዘብዲዮስ የዛሬውን የተቃውሞ ሰልፍ ተከታትሎታል፣ እንደሚከተለው ያቀርበዋል።
ዛሬ ለተቃውሞ ሰልፍ ከጉራጌ ዞን ወደ ሐዋሳ ከመጡት ውስጥ አቶ ንጉሰ ገብረ ሚካኤል ጥያቄያችን የራስን እድል በራስ የመወሰን ጉዳይ ነው ብሏል።
ጥያቄ ራስን በራስን ማስተዳደር ይሄ ሰባት ጎጎዶ ቢክስታኔ የሚባለው ማህበረሰብ ማለት ነው። ጨዋ ህዝብ፣ የህገ በላይነት የሚያውቅ ህዝብ ነው። ሲገሉበት የማይገል ሲያደሙበት የማያደማ የህግ የበላይነት አውቆ ተጠንቅቆ የሚኖር ማህበረሰቡ ነው። ግን ይሄ ጉዳይ ብቻ እንዳይስተካከል በየጊዜው አፈና እየተደረገ ነገሩን ለማዳፈን ደብዝ ለማጥፋት ብዙ ጥረት ይደረጋል።
አቶ ተሾመ አማረ በበኩላቸው የሰባት ጎጎት ዶቢ ክርስቲያንም ቤተ ጉራጌ ሆኖ የራሱ ቋንቋ፣ ባህልና እሴት ያለው ህዝብ ቢሆንም እየተጨቆነ ያለ ህዝብ ነው ስሉ ተናግሯል። ዛሬ ወደ ክልሉ ርዕሰ መስተዳድር ቢሮ ድረስ የመጡበትን ምክንያት ተናግሯል።
በጉራጌ ቤተ ማህበር ውስጥ ቤተ ጉራጌ ነው። በቤተ ጉራጌ ውስጥ ሆኖ እስካሁን ድረስ የራሱን መብት ሳይከበርለት ተጨቁኖ የኖረ ህዝብ ነው። ይሄ ህዝብ ደግሞ የራሱ ሆነ እሴት አለው፣ የራሱ ሆነ ባህል አለው፣ የራሱ ሆነ ህዝብ አለው። ሰባት ጎጎ ዶቢ ክስታኔ ይባላል። 16 ቀበሌ ነው ጠቅላላው ማለት ነው። የራሱ ኩታ ገጠመ ሆነ መሬት አለው። እንዲሁም ደግሞ በዛ አካባቢ ቡታጀራ የሚባለው አካባቢ ያንን አካባቢ በማልማት አንደኛ የሚታወቅ ይሄ ህዝብ ነው። ነገር ግን እስካሁን ድረስ ከ1994 ጀምሮ እስካሁን ድረስ ጥያቄ እየጠየቀ ያለ ህዝብ ነው። ሌላው ሁሉን ተከብሮለታል። በቤተ ጉራጌ ውስጥ ያልተከበረት አንድም የለም። ወረዳ ተሰጠው የትኛውም ብሄር የለም። ነገር ግን ይሄ ማህበረሰቡ ግን እስካሁን ድረስ መብቱ ሳይከበር በተለያየው ጊዜ በተለያየ በሚነሱ ባለስልጣኖች መብቱን ጨፍልቆ እየኖር ያለ ህዝብ ነው።
ሌላ አስተያየት ሰጪ አቶ ወሰን ተስፋዬ ለጥያቄው ምላሽ ከመስጠት ይልቅ የመብት ጥያቄ ባነሱ ሰዎች ላይ ጥቃት ይደርስባቸዋል ሲሉ ተናግሯል።
እስካሁን ድረስ ከ1994 ጀምሮ አባቶች በህይወት የሉም የጠየቁ አንዳንዶች አሉ አንዳንዶች አሉ የሉም እና እንደዚህ ያንከባለሉብን ነው ያሉት። የተለያየ መስራ ቤቶች እየገባን መልስ እንድናጣ የተደረግንበት ሁኔታ አለ። ይሄ ነው በየጊዜው የሚገጥመን ተግዳሮት። ሌላው መንግስትም ይሁን ጋዜጠኞችም ይሁን የሚመለከተው ምሁራንም ይሁን አቤት ነው የምንለው፣ ድምጻችን ይሰማልን፣ ፍትህ ነው የጠየቅነው፣ የሰው ነፍስ አይደለም።
አቶ ንጉሴም መንግስት ወደ ታችኛው እርከን ድረስ ወርዶ የህዝቡን ጥያቄ እንዲያዳምጥ ጠይቋል።
በአሁኑ ሰዓት የመንግስት ቁመና እኔ ምን ይመስላል የሚለው ውስጥ እገባለሁ በአሁኑ ሰዓት። ምክንያቱም ትክክለኛ ፍትህ የማይሰጥበት ወረዳ ነው ያለ ነው። ጫና እየተደረገብን በደል እየተደረሰብን ነው። ግን የራሳችን በራሳችን እናስተዳድር፣ መብት አለን፣ ወግና ስርዓት አለን፣ ባህል አለን። የማንም ሰው መብት ነክተን አይደለም፣ መስፈርት እናሟላለን ብለን ጠይቀናል ለመንግስት።
በክልሉ ተመሳሳይ ጥያቄዎች እየተበራከቱ የመጣ ሲሆን አንዳንዶቹ ወደ ኃይል እርምጃ የተቀየሩ የጸጥታ ችግር መንስኤ በመሆን ላይ ይገኛሉ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን መንግስት በክልሉ የሚነሱ የበዙ የአደረጃጀትና የአስተዳደር ወሰን ጥያቄዎችን በአንድ ላይ በጥናትና ዲሞክራሲያዊ በሆነ መንገድ ይፈታል ሲሉ ከቀናት በፊት ለቪኦኤ ተናግረው ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ 2014 የሚያዝያ 6 ፕሮግራማችንን ነው በመከታተል ላይ የምትገኙት። በዝግጅቶቻችን ላይ አስተያየት ካላችሁ የዋትሳፕ ቁጥራችንን ላስታውሳችሁ፣ 2022513505 አስተያየታችሁን በጽሁፍና በድምጽ አድርሱን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ክፍል ዘገባችን ነው የምናልፈው። ይህ በኢትዮጵያ የተከሰተውን የድርቅ ሁኔታ ይመለከታል። በደቡብ ኦሮሚያ ቦረና ዞን በተከሰተው አስከፊ ድርቅ ምክንያት የሞቱትን እንስሳት አስክሬን በጊዜ መሰብሰብ ካልተቻለ በአካባቢው ወረርሽኝ ሊከሰትና ተጨማሪ ሰብአዊ ቀውስ ሊፈጠር እንደሚችል አክሽን አጌንስት ሃንገር የተሰኘው በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀስ መንግስታዊ ያልሆነ ዓለም አቀፍ ተቋም አስታወቀ። ድርቅ ባጠቃቸው አካባቢዎች በበልግ ወራት ይጥላል ተብሎ የሚጠበቀው ዝናብ እጅግ አነስተኛ በመሆኑ ድርቁ ቢቀጥልም ዝናቡ ከሞቱት እንስሳት ጋር ተደምሮ እንደ አጣዳፊ ተቅማጥና ኮሌራ የመሳሰሉ ወረርሽኞችን ሊያስነሳ ስለሚችል የእርዳታ ተቋማት የእንስሳቶቹን አስክሬን ለመሰብሰብ እንዲያግዙ ሲል ተቋሙ ጥሪ አቅርቧል። ስመኝሽ የቆየ በአክሽን ፎር ሃንገር የቦረና ዞን የመስክ አስተባባሪ አቶ ሰለሞን አሰፋን አነጋግራለች፣ እንደሚከተለው ይቀርባል።
በአፍሪካ ቀንድ ላለፉት 40 ዓመታት ያልታየ ድርቅ ክስተቱን በተደጋጋሚ ሲዘገብ ቆይቷል እና በኢትዮጵያ በተለይ በድርቅ የተጠቁት አካባቢዎች በአሁኑ ሰዓት የትኞቹ አካባቢዎች ናቸው? ምክንያቱስ ምንድን ነው?
ደቡብ ኦሮሚያ ፓርት፣ አሁን ያለሁበት ቦረና ፓርት ላይ፣ ሶማሊያ በአጠቃላይ እነኚህ ተመሳሳይ ምክንያቶች ያሏቸው ድርቆች ናቸው። ወደኋላ ልመልስሽና ኢሊኖ 2017 ላይ ተከስቶ ነበር። ከዛ በኋላ እነኚህ ቦታዎች ደግሞ የመንግስት ትራንዚሽኑ በነበረበት ሰዓት በጦርነት የተጎዱና ስቴብል ያልሆነ ኮሚኒቲን ያለው ያም አንድ ኢምፓክት ነበረው። ህብረተሰቡ የዕለት ተዕለት ኑሮውን በአግባቡ እንዳይሰራ እንዲፈናቀል እና የዕለት ኑሮ ላይ ኔጌቲቭሊ ኢምፓክት ያደረገ ነገር ነበር። ከዛ በኋላ የበረሃ አንበጣ የተከሰተባቸው ቦታዎች ናቸው። እነኝህም ህብረተሰቡ የገቢ ምንጭ ሆኑ 90% በላይ የሆነው የዕለት ጉርስ ማግኛቸው የእንስሳት እርባታ ላይ ናቸው። ይህን እንስሳቶቻቸው ደግሞ የሚያደርጉት በጣም በባህላዊ በሆነ መንገድ በተፈጥሮ የሚገኘው የግጦሽ ቦታ ልቅ በሆነ መንገድ ሳይንሳዊ ባልሆነ መንገድ እያስገጡ ነው እና በአንበጣው እነኛን ምግቦች በላባቸው ሰብል የሚያመርቱትንም አንበጣው ጎዳባቸው። ከፕልድ ዊዛት ደግሞ ኮሮና መጣና ቫሉቾች ኖሩ የገበያ ሲስተሙን ቶታሊ ለአንድ አመት ተኩል ምናምን አበላሸው። ከዛ በኋላ ኮሮና ባለበት ሰዓት ላይ ደግሞ እነኚህ ሁለቱ አካባቢዎች ሁለት ሬኒ ሲዝን አላቸው። አንደኛው ከሴፕቴምበር እስከ ኖቨምበር ድረስ የሚሆን በጣም ሾርት ሲዝን የሆነ 30% ፕሮዳክሽን ዲፔንድ የሚሆኑበት፣ ከዛ በኋላ ደግሞ ማርች ኤፕሪል ሜይ ድረስ እየኖረ ረዥም 70% ምርታቸውን ዲፔንድ የሚያደርጉበት እንትን የአጭሩ የዝናብ መጠን ለሁለት ሲዝን ፌል አርጓል ቶታሊ። የረዥሙ ዝናብ መጠን ደግሞ አሁን ከረንትሊ ባለው ሁኔታ ማርች መጀመሪያ የነበረበት ዝናብ በበቂ ሁኔታ አልጀምርም እና ለተከታታይ ሁለት ሬን ሲዝኖች ሁለቱም የዝናብ ወቅቶች ሊያልፏቸው ነው እና በእነኚህ ምክንያቶች ዓለም አቀፍ ሁኔታዎች ላይ ደግሞ የምናየው የዚህ የክላይሜት ቼንጅ በጣም ኢምፓክቱ እየታየበት አሁን የድርቁ ውጤት እየታየ እንጂ ድርቁ ቆይቷል። ከዛ በኋላ ደግሞ ሀገራችን ያለችበት ሁኔታ ጦርነት ነው። ከረንትሊ የተነሳው የዩክሬንና የራሽያ ጦርነት ኢሚዲየትሊ ነው እዛ አካባቢ ያሉ ሀገሮችን ኢምፓክት ሲያደርግ፣ ለምሳሌ የአንድ ሊትር ዘይት ዋጋ ከ100 ብር ወደ 200 ብር አስከሌት አድርጓል። እነኚህ ሁሉ የማርኬት ሲስተሞች መበለሻሸት ህብረተሰቡን ለችግር ዳርጎታል ነው የምለው። አጠቃላይ
እስካሁን ድረስ በሰውና በከብት ላይ ደረሰው ጉዳት ምን ይመስላል? አሁን በጠቀሷቸው አካባቢዎች
በደንብ የማውቀው የቦረናን ነው። አዝ ኦፍ ኤፕሪል 7/2022 በወጣው መሰረት ቦረና ያለው ከብት ቁጥር 6.4 ሚሊዮን ነው ተብሎ ይገመታል። ከዛ ውስጥ 20% ወይም 1.3 ኢኮኖሚካል ሎስ ደረጃ ላይ ደርሷል። ያ ምንድን ነው? ወደ 691 ከብቶች ቶታሊ ሞተዋል። 660 አካባቢዎቹ ደግሞ ምንም መንቀሳቀስ አይችሉም። ለመሞት ዝግጁ ሆነው ሲነሱ እንኳን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በአርሶ አደሩ ወይ በአርብቶ አደሩ ተደግፈው እንትን የሚሉ ነው እና አሁን ይሄ የሚያስነግርሽ ኤፕሪል 7 ላይ ነው ያለው። ግን ሲቹዌሽኑ ስላልተቀየረ ወርስ ሲቹዌሽን ነገሮች እየተባባሱ ይመጣሉ እና ቶታሊ እንስሳቶቹን ያጣል ነው የሚባለው። ወደ ገንዘብ ሲገምቱት ወደ 11 ቢሊዮን በኢትዮጵያ ብር አጥቷል ነው ባለው አስፈጠሩ። ቦረና ላይ 1.2 ሚሊዮን ህዝብ ይኖራል ነው የሚባለው። ከዛ ውስጥ ወደ 6000 የሚሆኑ ሀውስሆልዶች 100% እንስሳቶቻቸውን አጥተው ለስደትና ለሌሎች አላስፈላጊ አይነት የዕለት ጉርስ የማግኛ ሲስተማቸው 100% የተበላሸባቸው ናቸው ተብሎ የወጣ ቁጥር አለ። የሰው ህይወት ሞት ላይ እስካሁን ምንም የመጣ የለም፣ ግን ስጋቱ አለ። ኒውትሪሽን እጥረት እየታየባቸው እናቶችና ህጻናት ቁጥር 44% ጨምሯል። ቶሎ መፍትሄ ካልተሰጠና አሁን እነዚህ ማልኖርሽ ሆኗል የተባሉ ህጻናትና እናቶች በወቅቱ ትሪትመንቱን ካላገኙ ይሄ ስጋት አለ።
አሁን ደግሞ የበልግ ዝናብ የሚጠበቅበት ጊዜ ነበረ። በቂ ዝናብ እየዘነበ እንዳልሆነ በሜትሮሎጂም ትንበያውም ያሳያል እና በቀጣይ ይሄ በድርቁ ላይ የሚያስከትለው ተጽዕኖ ምን ይመስላል?
የእኛን አይነት አክሽን አጌንስት ሀንገር የሚና ድርጅት የእኛ አይነት ድርጅቶች ለከብቶችም ቀለብ ማቅረብ መድኃኒትም ማቅረብ እየሞከርን ነው። መንግስትም ሌሎችም እንደኛው ተመሳሳይ አይነት ድርጅቶች ጤናና በስነ ምግብ ዙሪያ ብዙ እያገዝን ነው። ትርጉም ያለው እንስሳቶች ሞተዋል ብያለሁም። እነሱን ነገሮች ጥንቃቄ ባለው ሁኔታ ወይ መቀበር ወይ መቃጠል ምናምን ካልሆነ አሁን እቺ የምትጥሏ አነስተኛ ዝናብ ደግሞ ሌላ አይነት በሽታ አተት ወር ኮሌራ የሚባል አይነት በሽታ አለ። እነሱን እንዳያመጣም ስጋት አለበት ዞኑ እና ማህበረሰቡ እና ኦልሬዲም ጉዳቱ እየተከሰተ ሊሆን ይችላል እና ለቀጣዩ የዓለም አቀፍ ማህበረሰቡ እንደዚህ አይነት ድጋፎችን ለማድረግ ጆሮን ቢሰጠን እላለሁ።
የሞቱትንም ለመቅበር እና ለማቃጠል ራሱን የቻለ
ሌላ አጀንዳ። ምክንያቱም በጣም ትልቅ ቁጥር ያለው 1.3 ምናምን አካባቢ ወር 600 ምናምን ሺ እንስሳቶች መሞት ማለት ብዙ ነው። ደቁት በህብረተሰቡ መኖሪያ አካባቢ ላይ ነው። በጥንቃቄ አይደለም የተነሱት አንዳንድ አሰስመቶች ስናደርግ ስናይ እና አነስተኛ ቢሆን ዝናቡ የጀመረበት አካባቢ ስላለ በአነስተኛ ሁኔታ ጥቅም ባይሰጥ እንኳን ለዚህ ለጉዳት ስለማያዝ አብዛኛው የሁማኒታሪያን አክተር ኮንሰርን ነው።
እንግዲህ የአየር ንብረት ለውጥ ከጊዜ ወደ ጊዜ እየተባባሰ የሚሄድ ችግር ነው፣ ዓለም አቀፍ ችግር ነው። በዚህ የሚቀጥል ከሆነ ደግሞ በድርቅ የተጠቁት አካባቢዎች የሚኖሩት ሰዎች ዕጣ ፈንታቸው ምንድን ነው የሚሆነው? ህብረተሰቡ ዘላቂነት ባለው መንገድ ራሱን በምግብ እንዲችል ማድረግ የሚቻለው እንዴት ነው?
መሆን ያለበት ምለው ዓለም አቀፍ የአየር ሁኔታን ኢምፓክት እያደረጉ ያሉ ትልልቅ ሀገሮች እና ሂዩጅ ሀብት ያላቸው የዚህ ዓለም ላይ እየመጣ ያለውን የተፈጥሮን መፋለስ እንደ ምሳሌ ይህን አካባቢ ጠቅሳለሁ። ምንም ኮንትሪቢዩት ሳያደርግ ነው እንደዚህ አይነት ኢምፓክቱን እያየው የኑሮ ሲስተማቸው እንዲቀየር ከዛ አካባቢ የሚገኘው ሀብት ወደዚህ ሞቢላይዝ መደረግ አለበት። ለምሳሌ አንድ ቀንም ጠብ የምትለው ዝናብ ትርፉን ውሃ ጎርፎን የሚሄደው ውሃ እንትን ለማለት ትልልቅ የአፈር ዳሞች መንግስት በአቅሙ እየሰራ ነው ያለው። አንድ ሁለት ሶስት አራት እየተሰሩ ነው። እንደዚህ አይነት ዳሞች ቢገነቡ፣ ሌሎች ረዥም ትልቅ ሀብት የሚፈልጉ የከርሰ ምድር ውሃ ስራዎች ቢሰሩ እና ሌሎች ደግሞ ሶፍትዌር ፓርቶች ህብረተሰቡ ወይም አካባቢው ላይ የሚኖረው እንትን የእንስሳት አረባብ ዘዴውን እንዲቀይር ሲቀይር ምን ምን አይነት ኢንፑቶች ያስፈልጉታል የሚለውን ነገር ሀብት ተገኝቶ ካልተደረገ ይሄኛው እሳት ማጥፋት ብቻ ነው የሚሆነው እና ሎንግ ተርም እንትኑ በዛ አይነት መልክ ቢቃኝ ነው። በእርዳታ ብቻ የሰው ህይወት በዘላቂ ሁኔታ ማቆየት የሚቻል ስለማይመስለኝ በዛ አይነት መልክ ቢታሰብ።
አቶ ሰለሞን ስለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። እሺ።
በሳምንታዊው የተፈጥሮ የአካባቢ ሳይንስ እና ህይወት ፕሮግራማችን ላይ ነበረ ስለ ድርቁን የተመለከተ ቃለ ምልልስ ያስደመጥናችሁ። ወደ ተከታዩ ሳምንታዊ መሰናዷችን እንውሰዳችሁ። ባህልና ማህበረሰብ። በተለምዶ ትሪ በመባል የሚታወቀው የኦሮመኛ የባህል ውዝዋዜና የዘፈን ስልት በኦሮሚያ ክልል ምዕራብና ምስራቅ አርሲ፣ ምስራቅ ሸዋ እንዲሁም በባሌ አካባቢ በስፋት ይታወቃል። አራት አይነት የውዝዋዜ ስልት ያለው ትሪ በተለይ በሰርግና ታላላቅ ባህላዊ ዝግጅቶች ላይ ወጣቶች እንደሚጫወቱት አቶ አብዱል ቀሪም ቱቄ በምስራቅ አርሲ ዞን የባህል ጥናት ዘርፍ ኃላፊ ይናገራሉ። እንደ አቶ አብዱል ከሪም አሁን በዞኑ የተደራጁ ባህላዊ የሙዚቃ ቡድኖች ለትሪ ማደግ አስተዋጽኦ ያደረጉ ናቸው። የአሜሪካ ድምጹ ባልደረባ ገልሞ ዳዊት ወደ ሻሸመኔ ከተማ ተጉዞ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል።
ጫልቶ አብዱል ቃድር የ12ኛ ክፍል ተማሪ ናት። ዛሬ በሻሸመኔ ከተማ ጫፍ በመትገኘው አንዲት ቀበሌ ከጓደኞቿ ጋር በልምምድ ላይ ነች። ከተመሰረተ 10 ዓመት የሆነው የነጫልቱ የባህላዊ ውዝዋዜ ቡድን ኡታዋዩ ይባላል። የሚያተኩሩትም ትሪ ላይ ነው።
ትሪ ነናፊ ስርባዳ ኮቲቲ
ትሪ ለኔ ባህላዊ ዘፈኔ ነው። ቀደምት አባቶቻችን ለኛ ያወረሱን ባህል ነው። ውዝዋዜው በሰርግ ሰሞን በአካባቢያችን ይዘወተራል። በሰፊ ደግሞ ከባህላዊ ውዝዋዜ ቡድናችን ነው አብረን እየተማማርን ያለ ነው።
ወጣት አብዲ ኦብሳም የባህላዊ ውዝዋዜው ቡድን አባል ነው።
ባኤ ገረገረ ሚሪያኒ ሳኒ ሁጀዱፊ
ትሪን ስሰራና ሌሎች ውዝዋዜዎችን ስሰራ ስሜቴ አንድ አይደለም። ትሪን በጣም ነው የምወደው።
አቶ አብዱል ከሪም ቱቄ የምዕራብ አርሲ ዞን ባህልና ቱሪዝም ጽህፈት ቤት ባልደረባ ናቸው።
ሲርቢ ትሪ ኦሮሞ አርሲ ካንሲርባሙ የሮ ጭዳት
ትሪ ባህላዊ ዘፈን የሚዘፈነው በሰርግ ሰሞን ነው። ሰርጉ 20 ቀን ሲቀረው ሙሽሪትን ኮሶ አጠጥተው ከዚያ ትሪ መስፈን ይጀምራሉ ማለት ነው። ዘፈኖቹም ሙሽሪትን የሚያሞግሱ ናቸው። በተለይ ቁንጅናዋን
ከእርስ በርስ ሙገሳው በተጨማሪ ወጣቶቹ በትሪ ለአካባቢያቸው ለሀገራቸው ያላቸውን ፍቅር ይገልጹበታል ይላሉ አቶ አብዱል ከሪም።
ፈኬናፍ ላንገኒ ፈይዳኒ አርሴ ከሰት ትሪናኖ ጅዱ ላንገኖ ትትስርበሙ ጀቻለ ሩኩታን ኢሳ
ለምሳሌ ላንጋኒፋ የሚባል የትሪ አይነት አለ። በላንጋኖ ሃይቅ አካባቢ የሚታወቅ መርሳ የሚባልም አለ። አንገትን በፍጥነት በማነቃነቅ ሴቶች የሚጫወቱት ጉክሳ የሚባልም አለ። አሁን ስታዩት የነበራችሁት መርሳ በዲፋ ላንጋኒፋ ጉክሳና ትሶሌ የሚባሉ የትሪ አይነቶች ናቸው።
ዲሪን ኡፈታ አዳ ጉቱ ኡፈታ ኤቦ ቀበታ ማሪፌንሰ ፊለታ ፊላካወታ
ወንዱ የባህል ልብስ ይለብሳል። ጸጉሩን ጅጃ የሚባል አሰራር ተሰርቶ ተዘጋጅቶ ለዘፈን ይወጣል ማለት ነው። ሴቶች ደግሞ ጸጉራቸውን በተለያየ መንገድ ነው የሚሰሩት። ኩኩታ የሚባል አለ፣ ጎደያ የሚባል አለ። ተመርቲ ኡንኩሩራ ሲፉዴ ኡንጉሉላ ይላል ሲዘፈን ራሱ ወንዱ። የጸጉሯን ውበት እያደነቀ ነው ማለት ነው። እጅ ላይ፣ አንገት ላይ፣ እግር ላይ የሚያደርጉ የመዋቢያ ነገሮችን ያጠልቃሉ። በእጃቸውም ከበላ የሚባል ይዘው ነው ትሪን የሚጫወቱት።
ጫልቱን ጨምሮ የዚህ የባህላዊ ውዝዋዜ ቡድን አባላት ባህሉን ስለምንወድ እንጂ ምቹ ሁኔታ ኖሮ አይደለም ይላሉ።
ወንቶት ንሩ ራኪሳኒ ኑቲ አደማ ከነን ገኑ ጀኔ ወጀታረ ባሌ ሜሻሌን ከነ ጉቱ ማንጉቱን ንጉቴን ጅሩ ሜሻሌ ባ ያንቅነ ቀምና
ለባህላችን ፍቅር ስላለን እንጂ ምንም የተሟላልን መሳሪያ እንኳን የለንም። አስፈላጊ መሳሪያዎች የለንም ብለንም ወደ ኋላ አላልንም። በተቻለ መጠን ወደፊት ለመሄድ እየጣርን ነው። የሙዚቃ መሳሪያ ጥረት ግን ትልቁ ችግራችን ነው።
ሲርባ አዳንኩና ከጉደቱ ወሪጎዳ ትረን እንጅረን
አቶ ልሳነ ወርቅናደው የሻሸመኔ ወረዳ ባህልና ቱሪዝም ጽህፈት ቤት ባልደረባ ናቸው። ለዚህ ባላው ውዝዋዜ ቡድን ሙያዊ ድጋፍም ይሰጣሉ። ትሪን ይበልጥ ለማስተዋወቅ እየሰሩ ላሉት ለነዚህ ወጣቶች ድጋፍ ያስፈልጋል ይላሉ።
እዚህ ዳሎኒ ኩል አርቲጉ ቢሱዳ ፊክ ኮምሰግ ሄዱ ቀባ ገሩ
ይትውልድ ባህሉን በጣም ይወዳል። ነገር ግን ከባህሉ ሊያገኝ የሚገባውን ገቢ እንዲያገኝ ስኬታማም እንዲሆን ስራዎች መሰራት አለባቸው።
አቶ ልሳነ ወርቅ ትሪና መሰል ባህላዊ ውዝዋዜዎች ይበልጥ እንዲዳብሩ በየአካባቢው የክነ ጥበብ ትምህርት ቤት እንደሚያስፈልግ፣ ለተሳታፊ ወጣቶችም የገንዘብና የመሳሪያዎች ድጋፍ መደረግ እንዳለበትም አስገንዝበዋል። ለአሜሪካ ድምጽ ገልሞ ዳዊት ሻሸመኔ።
ዝግጅቶቻችንን እያጠናቀቅን ነው። አንድ ዘገባ እናስደምጣችሁ። በመላው ዓለም ለሚገኙ የእስልምና እምነት ተከታዮች የተቀደሰው የረመዳን ወር በኮቪድ-19 ወረርሽኝ ውስጥ ሲውል ይህ ሶስተኛው ነው። የቪኦኤ ዘጋቢ ዩኒ ሳሊም በዚህ ዙሪያ ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል።
ቅዱስ ረመዳን ሁሌም ሙስሊሙ ህብረተሰብ የሚገናኝበት ወቅት ነው። በዚህ ዓመት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሙስሊሞቹ ለመጀመሪያ ጊዜ በሙሉ የጉባኤ ጸሎት ተገኝተው ፀሐይ ለመጥለቅ ዝቅ ስትል ጾሙን የሚያፈጥሩበት ወቅት ነው። እዚህ ሜሪላንድ ሲልቨር ስፕሪንግ በኢንዶኔዥያን ዳያስፖራ አባላት በተቋቋመው ማዕከል ወይም ኢማም ሴንተር በሶስት ዓመት ጊዜ ውስጥ ለመጀመሪያ ጊዜ የተሰባሰቡ ሙስሊሞች ለጸሎት ለመጡ ሰዎች የሚያቀርቡት በቂ ምግብና መጠጥ መኖሩን ለማረጋገጥ ደፋ ቀና እያሉ ነው። በማዕከሉ የሚካሄደውን ኢፍጣር የሚያስተባብሩት ኢታ ሬመንድ እንዲህ ይላሉ።
አስቸጋሪው ነገር ስንት ሰዎች እንደምናገኝ መገመቱ ነው። በቀደሙት ሁለት ዓመታት በኮቪድ ወረርሽኝ የተነሳ ሊመጡ በሚችሉ ሰዎች ቁጥር ተገድበን ነበር። ዛሬ ለኢፍጣርና ለተራው ሶላት የቻልነውን ያክል ሰው ሊኖረን ይችላል። ይሄ በጣም ነክቶኛል።
ከወረርሽኙ በፊት ከነበሩት ዓመታት በተለየ መልኩ በዚህ ዓመት የሚደረገው የታራዊ ሶላት በሮመዳን ወራት በሙሉ ይካሄዳል። ማዕከሉ የሚያስተናግደው አርብ፣ ቅዳሜና እሁድ በጋራ የሚደረጉትን የኢፍጣር ስነ ስርዓቶች ብቻ ነው። ዘወትር ምሽቱን የሚካሄደው ጸሎቱ ብቻ ነው። በቀደሙት ዓመታት በድረገጽ ብቻ ተወስነው በአንድነት ለሚያፈጥሩት የእምነቱ ተከታዮች ይህ በራሱ ትልቅ ለውጥ ነው። ነቢል ሲሯኑቢ የኢማም ሴንተር አባል ናቸው።
ሁሉም ሰው ጾሙን አብሮ ሲፈታ ማየቱ እጅግ ያስደስታል።
እዝራ ትሁድ ሌላው የማዕከሉ አባል ናቸው።
Yeah, it's fun to be here. Because last year there was no Taraweeh because there was
አሁን እዚህ መሆን ያስደስታል። ምክንያቱም አምና ኮቪድ ስለነበር የተራዊህ ሶላት አልነበረም።
ምንም እንኳን ማዕከሉ ዋሽንግተን ዲሲ አካባቢ ለሚገኙ የኢንዶኔዥያ ሙስሊሞች የተቋቋመ ቢሆንም የሮሞዳን ወቅት ስርዓቶች ለሁሉም ክፍት ናቸው። ይህ ለመጀመሪያ ጊዜ የኢንዶኔዥያን ምግብ የቀመሰችው ሶሪያዊ አሜሪካዊ ሳዊረንም ይጨምራል። እንዲህ ትላለች።
እንደውነቱ ከሆነ ከገበታው ብዙዎቹ ስጋ ያለባቸው የሩዝ ምግቦች ናቸው። የቤት ምግብ ይመስላሉ።
ሮሞዳን የእስልምና ሃይማኖት አስተምህሮ የሚጠናበትና ሱባኤም የሚገባበት ወቅት ነው። ለነዚህ እንቅስቃሴዎች መስጊዱ የሚጠቀመው በኮቪድ ጊዜ ባዘጋጃቸው የደረገጽ አገልግሎቶች ነው። ኑሩ ፋጃር በማዕከሉ የሮሞዳን አስተባባሪ ናቸው።
ጀዲ ሃይብሪድ ጀዲ ካላም ያን
ኢትስ ካይንድ ኦፍ አ ሃይብሪድ ናው አሁን ሁለቱም የተደባለቀበት ነው። በስራ ቀን በጎ ፍቃደኞች ማግኘት ችግር ነው ምክንያቱም ይሰራሉና። በርግጥ የስራ ሰዓቱ ከፍጣር ሰዓቱ ጋር ተቀራራቢ ነው። ያብም ሆኑም በጎ ፍቃደኞች ሊሆኑ የሚችሉ ጥቂቶች ናቸው። ስለሆነም ይሄኛውን ዝግጅት በድረገጽ ማከናወናችንን ቀጥለናል።
ብዙዎቹ ኢንዶኔዥያን ሙስሊሞች የሚከተሉት የሰሜን አሜሪካ ፊክ ምክር ቤት የሚያወጣውን የጾም መርሃ ግብር ሲሆን ጾሙን የያዙት እንደ አውሮፓ አቆጣጠር ሚያዝያ 2 ሲሆን ለአንድ ወር የሚዘልቀው የኢድ አልፈጥር በዓል እንደ አውሮፓ አቆጣጠር ግንቦት 1 2022 ሊሆን እንደሚችልም ተገልጿል።
ዝግጅታችንን አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
16ኛ ወሩን ለዘለቀው በሺዎች የሚቆጠሩ ኢትዮጵያውያን ለተገደሉበትና በሚሊዮኖች ህይወት ላይም ውድመት ላስከተለው የእርስ በርስ ጦርነት ማብቂያ የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት ሰብአዊ የተኩስ አቁም ለማድረግ በመስማማት ደራሽ እርዳታ በእጅጉ ለሚሻው የትግራይ ህዝብ እንዲደርስ ፈቅደዋል ሲል ይንደረደራል የዕለቱ ርዕሰ አንቀጽ። በኢትዮጵያ ባለፉት 3 ተከታታይ የዝናብ ወቅቶች የታየው እጅግ አነስተኛ መጠን ያለው ዝናብ ያመጣው ድርቅ በሀገሪቱ ከፍተኛ የምርት እጥረት አስከትሏል። በሰላም ጊዜ ራሱ ድርቅ ክፉኛ ባጠቃቸው አካባቢዎች የሚኖሩ ሰዎች የምግብ እርዳታ ይሻሉ። በመንግስት ኃይሎችና በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ተዋጊዎች መካከል የተካሄደው ጦርነት ቀድሞውንም የከፋ አዝማሚያ የነበረውን ሁኔታ እጅግ ከበረታ የሰብአዊ አደጋ ላይ አድርሶታል ያለው የዕለቱ ርዕሰ አንቀጽ የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት ከ5.5 ሚሊዮኑ የትግራይ ህዝብ 90% አጣዳፊ የምግብ እርዳታ በሚያስፈልገው ሁኔታ ውስጥ መሆኑን ዘርዝሯል። በተጨማሪም በሰሜን ኢትዮጵያ ተጎራባች ክልሎች በተለይም በትግራይ ግጭት በተጎዱት በአፋርና በአማራ ክልሎች ብዙዎች እርዳታ እንደሚሹ የተናገረው ርዕሰ አንቀጽ በአጠቃላይም በኢትዮጵያ አስቸኳይ ሰብአዊ እርዳታ የሚሻው ህዝብ ቁጥር 9.4 ሚሊዮን ህዝብ መሆኑን አመልክቷል። አክሎም የሰብአዊ እርዳታ አቅርቦት መኖሩን ነገር ግን የእርዳታ ጭነት የተሸከሙ ተሽከርካሪዎች ወደ ትግራይ ክልል እንዳይደርሱ መንገድ በመዝጋትና በግጭቱ እርዳታውን ማድረስ መከልከላቸውን የረድኤት ድርጅቶች መናገራቸውን ጠቅሶ እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2021 አንስቶ ለክልሉ የሚደርሰው እርዳታ በአውሮፕላን ብቻ መሆኑንና ይህም የምግብና የነዳጅ አቅርቦትን መከልከሉን እንዲሁም ሁለቱ ተፋላሚ ወገኖች ለሰብአዊ እርዳታው አቅርቦት መስተጓጎል አንዳቸው ሌላቸውን ተጠያቂ ማድረጋቸውን ገልጿል። ይህ እንዲህ እንዳለ የኢትዮጵያ መንግስት ባለፈው መጋቢት 15 2014 ዓ.ም ለሰብአዊነት ሲባል ላልተወሰነ ጊዜ የተኩስ አቁም ማድረጉን እንዲሁም ህወሓት በምላሹ በጠብ መፈላለጉ የሚያበቃበትን መንገድ ለማሳካት እንደሚሰራ ማስታወቁን ርዕሰ አንቀጹ አውስቷል። ባለፈው መጋቢት 23 እና 24 2014 ዓ.ም አስቸኳይ የምግብ እርዳታ፣ ነዳጅና ሌሎች አስፈላጊ ቁሳቁሶችን የጫኑ ሁለት የዩናይትድ ስቴትስ ዓለም አቀፍ የተራድኦ ድርጅት USAID እና የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ከባድ ተሽከርካሪዎችና እንዲሁም የዓለም ቀይ መስቀል ኮሚቴ አንዲት አነስተኛ ተሽከርካሪ ወደ ትግራይና አፋር ክልሎች እርዳታ ማጓጓዛቸውን አመልክቷል። ዩናይትድ ስቴትስ የኢትዮጵያ መንግስትና የክልሉ ባለስልጣናት በጠብ መፈላለግ የሚቆምበት መንገድ ተግባራዊ ለማድረግ የወሰዱትን እርምጃ በይሁንታ ትቀበላለች። በቅርቡም በትግራይና በአፋር ክልሎች ላሉ ኢትዮጵያውያን የሰብአዊ እርዳታ መድረሱን እናደንቃለን። ባለፉት 3 ቀናት ውስጥ ከተንቀሳቀሱት ሁለቱ የመጀመሪያዎቹ እርዳታ የጫኑ ከባድ ተሽከርካሪዎች ከ100 ሺህ በላይ ኢትዮጵያውያን ህይወት አድን እርዳታ እንዲያገኙ ያደርጋሉ ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩት ያስታወሰው የዕለቱ ርዕሰ አንቀጽ ሁሉም ወገኖች በእነኚህ አዎንታዊ የሰብአዊ እርምጃዎቻቸው ላይ በመገንባት በሰሜን ኢትዮጵያ ሰላም እውን ይሆን ዘንድ ቀጣዩን ከባድ እርምጃ እንዲራመዱ እናሳስባለን ያሉትን በመጥቀስ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። ሲድራ ፍራንክሊን ደግሞ የስርጭት መሐንዲሱ ነበር። ነገ እንገናኝ።